ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 24 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 24 ቀን 456 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አንድ መቶ 25ኛው ዓመት የአድዋ ድል በዓል በምኒልክ አደባባይ በታላቅ ድምቀት ተከብሯል። ታላቁ አጼ ምኒልክና የአድዋ ጀግኖች የተዘከሩበትና በኢትዮጵያ ሰንደቅ ዓላማ የታጀበው ክብረ በዓል ኮሎኔሉና ዘረኛ አገዛዙ የሞከሩትን የታሪክ ቅልበሳ በእጅጉ አሳፍሯል። በላይ ተሰማ በዓሉንና የሰሞኑን ሁኔታዎች የታዘቡበትን ጽሑፍ ልከውልናል፣ እናሰማዋለን። በማስከተል
ሀገርን በወንበር መቀየር የስልጡን ፖለቲካ መንዝራዎች የፖለቲካ ቁማር ነው።
በመጨረሻም አድዋ እንደገና በሚል ርዕስ በ2007 ዓመተ ምህረት አስተላልፈነው የነበረው መልእክት ለዘረኛው ኦዴፓ ብልጽግናም ይሆናልና እናቀርበዋለን። በዚህም ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ማክሰኞ የካቲት 23 ቀን የግብጽና የሱዳን ወታደራዊ መሪዎች በሱዳን ዋና ከተማ በካርቱም የወታደራዊ ትብብር ስምምነቶችን መስማማታቸው የግብጽና የሱዳን የዜና ተቋማት ዘግበዋል። ስምምነቱ ኢትዮጵያና ሱዳን በድንበር ግጭት ምክንያት ለሚያካሄዱት ጦርነትም ሆነ በአባይ ግድብ ላይ ለሚፈጠረው ውጥረት የሁለቱ አገሮች የመከላከያ ተቋም በጋራ ለማስተማራት መሆኑን ታውቋል። ይህ ኢትዮጵያን ለማስፈራራት አንገል ለማስደፋት ተጠንሶ በሁለቱ አገሮች ኤታማዦር ሹሞች የተፈረመው ወታደራዊ ስምምነት ግብጽ በሱዳን ላይ ለሚሰነዘረው ወታደራዊ ጥቃት ሆነ ሁለቱንም አገሮች በሚመለከት እንደ አባይ ግድብ ባሉ ጉዳዮች ላይ በወታደራዊ ረገድ አብራ ለመቆምና በጋራ ጦርነት ለማድረግ መስማማቷን ይገልጻል። በጉዳዩ ላይ የሱዳን የውጭ ጉዳይ ሚኒስቴርና ግብጽ የውጭ ጉዳይ ሚኒስቴር ካይሮ ላይ መምከራቸው የተገለጸ ከመሆኑም በላይ እርምጃው በኢትዮጵያ ላይ ጫና ለማድረግ መሆኑን በይፋ ተናግረዋል። ሱዳን የኢትዮጵያን መሬት ወራ መውሰዷ የሚታወቅ ሲሆን መሬቱን ለማስመለስ ወታደራዊ እርምጃ የምትወስድ ከሆነ ሱዳንና ግብጽ አብረው የሚዋጉ መሆናቸው የተገለጸ ሲሆን በሚቀጥለው ክረምት ኢትዮጵያ የአባይን ግድብ ሁለተኛ ሙሌት የምታከናውን ከሆነ ሁለቱ አገሮች ወታደራዊ እርምጃ ሊወስዱ እንደሚችሉ በስምምነቱ ማስፈራሪያ ተሰጥቷል። የውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ ኢትዮጵያ የአባይ ግድብን ሁለተኛ ሙሌት ከማከናወን ምንም ኃይል እንደማያቆማት በድጋሚ ተናግረዋል። በተያያዘ ዜና ዊንስተን ቸርችል የተባለው የአሜሪካ ግዙፍ የጦር መርከብ በሱዳን ወደብ መግባቱ ተነግረዋል። የአሜሪካው ትራምፕ አስተዳደር የአባይ ግድብን አስመልክቶ ለኢትዮጵያ የሚሰጠውን እርዳታ በማገድ ከግብጽ ጋር መቆሙ የሚታወቅ ሲሆን የባይደን አስተዳደር ምንም እንኳን የእርዳታ አቀባ ከአባይ ግድብ ድርድር ጋር መያያዙ ቢያነሳም ሰሞኑን በአሜሪካ የውጭ ጉዳይ መስሪያ ቤት አማካይነት በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት የሻቢያ ወታደሮችና የአማራ ልዩ ኃይል ከትግራይ እንዲወጡ ማስጠንቀቂያ መስጠቱ ይታወቃል። ሱዳንና ግብጽ በኢትዮጵያ ላይ የጦርነት አዋጅ ለማወጅ እየተሰናዱ ባሉበት ሰዓት አሜሪካ ግዙፍ ጦር መርከቧን ወደ ሱዳን ጠረፍ ማስጠጋቷ የተቀነባበረ እርምጃ ሳይሆን አይቀርም የሚሉ በርካታ ናቸው። ከዚህም በተጨማሪ በአሜሪካና በሌሎች ሀገሮች ግፊት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሙስ የካቲት 25 ቀን በኢትዮጵያ ጉዳይ በዝግ ስብሰባ ይመክራል የሚል ዜናም ተሰምቷል። በትግራይ ሰሞኑን በወታደራዊ ተቋም ተይዘው የነበሩ ለውጭ ሀገር ሚዲያ የሚሰሩ አራት ኢትዮጵያውያን ጋዜጠኞች የተፈቱ መሆናቸው ተገልጿል። ጋዜጠኞቹ የሐሰት መረጃ ያሰራጫሉ በሚል ተጠርጥረው መታሰራቸው የተገለጸ መሆኑ ቢታወቅም በምን አይነት ሁኔታ እንደተፈቱ ማወቅ አልተቻለም። በሌላ ዜና በትግራይ በነበሩ የኤርትራውያን ካምፕ ላይ የታጠቁ የወያኔ ሚሊሻዎች ጥቃት እንደፈጸሙባቸው ወደ ቦታው የሄዱ የዜና ተቋሞች አጋልጠዋል። በየካቲት 19 እና 20 የተባበሩት መንግስታት ድርጅት የሚያስተዳድረውና ማይ አይኒ በሚባለው ቦታ ላይ በሚገኘው የስደተኞች ካምፕ ውስጥ የወያኔ የታጠቁ ሚሊሻዎች ጥቃት መፈጸማቸውና ዘረፋ ማካሄዳቸው ታውቋል። ስለ ጥቃቱ በአካባቢው የሚገኘው የፖሊስ ኃይል ቢነገረውም ዘራፊዎቹ ከሄዱ በኋላ መምጣቱን ተሰምቷል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ኃላፊ ወደ ቦታው ሄደው ጉብኝት ካደረጉ በኋላ በካምፕ ላይ ጥቃት ሲደረግ ይህ ሶስተኛ መሆኑን ታውቋል። በሌላ ዜና ሜጀር ጀነራልነት ማዕረግ የነበረው የወያኔ የቀድሞ ከፍተኛ ወታደራዊ መኮንን ገብረመድህን ፈቃዱና አብሮት የነበሩ ሌሎች መኮንኖች ከሰሜን እዝ ጋር የነበረውን የራዲዮ ግንኙነት እንዲቋረጥ አድርጓል ተብሎ በቁጥጥር ስር መዋላቸው የሚታወቅ ሲሆን አቃቢ ማስረጃዎችን ሰብስቦ ክስ ለመመስረት መዘጋጀቱን ገልጾ ረቡዕ የካቲት 24 ቀን ፍርድ ቤቱ የ15 ቀን ቀጠሮ መጠየቁ ታውቋል። ፍርድ ቤቱም ሁኔታውን መርምሮ የ10 ቀናት ጊዜ ፈቅዷል ተብሏል። ኬር የተባለው የተራድኦ ድርጅት ባሰራጨው ዘገባ በሆኑ ወቅት የሰሜን የመካከለኛው የሰሜን ምስራቅና የምስራቅ ኢትዮጵያ ግዛቶች ያንበጣ መንጋ ስጋት ያለባቸው መሆኑ ይፋ አድርጓል። በካቲት ወር የሚጥለው የበልግ ዝናብ ያንበጣ መንጋዎች እንቁላል እንዲጥሉና እንዲፈለፈሉ ሁኔታውን የሚያመቻች መሆኑ ዘገባው ጠቁሞ በካቲት ወር መጨረሻና እንዲሁም በመጋቢት ወር መጨረሻ ላይ ሁኔታው ሊባባስ እንደሚችል ገልጿል። ካሁኑ እርምጃ ካልተወሰደ የበልግ ምህር ላይ ከፍተኛ ጉዳት ሊያስከትል እንደሚችል ተቋሙ ባቀረበው ዘገባ አሳስቧል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Mariam
አገር ተታረጅ ውሸቱ በቁና ተራዝነት ተቀነቱ በሽክልና የሆነውን መሪ ተፈጥራለች። ያገራችን ህዝብ ቃሉን አጥብቆ አክባሪ ብቻ ሳይሆን አገሩንም ከራሱ አስበልጦ የሚወድ ነው። ሲወርድ ሲዋረድ በመጣው በሂሉ መሰረት ደግሞ የቃሉን ከባድነት ለመግለጽ ሲል የተናገሩት ከመጣፋ የወለዱት ይጥፋ ብሎ ይደመድማል። ይህ አባባሉ በተለይም ከዝቅተኛ አመራሮች አንስቶ እስከ አገር መሪው ድረስ ላሉትና ለአገርና ለህዝብ ቃል ኪዳን ለገቡት ሲሆን መልእክቱም እጅግ በጣም ጫን ያለ ክብደትን ይፈጠዋል። አሁን ግን በህሊና ቢሶቹ የሆነ ያለውን አይን ያወጣ የሹም ቃልቻዎችን ውሸትና ክህደት አይተን በመታዘብ ያማ ድሮ ቀረኮ ብንል አይፈረድብንምና እስቲ ወደ ቀጣዩ ዝርዝር ልጋብዛችሁ። አዎ አጼ ቴዎድሮስ ለሀገራቸው ክብር ሲሉ እጄን አልሰጥም ብለው የገቡትን ቃል ኪዳን ለማጠፍ ሽጉታቸውን እንደ ጸበል ጨልጠው ማለፋቸውን በኩራት ስናስታውስ ክብር ለታላቁ ሰማዕት መሪያችን ያስበለላል። እመዬ ምኒልክም ለሀገራቸውና ለህዝባቸው የገቡትን ቃል ኪዳን ለመፈጸም ከሰራዊታቸው ጋር ባለቤታቸው እቴጌ ጣይቱን ጭምር ይዘው በመዝመት የባዕድ ወራሪውን ባድዋ ጦርነት ላይ ድባቅ መጥተው ያገራችንን ብቻ ሳይሆን ያለም ጥቁር ህዝቦችን ጭምር ነጻ አውጥተው ድልን አጎናጸፉን። ስለዚህ አሁንም ክብር ለባለ ቃል ኪዳኑ ንጉሳችን ንግስታችንና አባት አርበኞቻችን ይሁን ብዬ እጅነሳለሁ። በታሪካችን የመጀመሪያው የሆነው የፖለቲካ ፓርቲ የኢሃፓ መሪ የነበረው ዶክተር ተስፋዬ ደበሳይ ከጠላት እጅ ወድቄ ያገሬንና የጓዶቼን አንገት በወርደት ከመስደፋ ይልቅ ቃል ኪዳኔን እንደጠበቅኩ ብሎ ራሱን ከፎቆርጎሮ መስዋዕትነትን የከፈለው የጀግናችን የክብር ሞቱ እጅግ በጣም ያኮራንና አገራችን ካፈራቻቸው የቁርጥ ቀኗ ብርቅዬ ታጋይ መሪዎቿ መካከል አንዱና ሌላው አንጋፋ ባለ ቃል ኪዳናችን ነበር። አረ ስንትና ስንቱ ተዘርዝሮ ከጥንት ጀምሮ እስካሁንዋ ጊዜ ድረስ የአገር የቁርጥ ቀን ልጆቿ በቃል ኪዳናቸው ጸንተው ውድ ህይወታቸውን ለሀገራቸውና ለህዝባቸው ሲሉ ገብረው አኩርተውን አልፈዋልና ዘላለማዊ ክብር ለሰማዕታቱ ይሁን እንላለን። ታዲያ ምን ያረጋል? አሁን ግን አገር ስትታረጅ ውሸቱ በቁና ጥራዝነት ተቀነቱ በሽክልና ከሆነ አሳፋሪና አስነዋሪ ቃላባይ ቀዳዳ ወንፊት ከሃዲ መሪ ተብዬ እጅ ላይ ወደቅነና አገራችንም ተደፍራ እኛም አንገታችንን ደፋን እንጂ ኮሎኔሉ ከነግብረ አበሮቹ በተቀነባበረ ሴራ በእኛ ላይ ሲነስብን ካሳዳጊ ወያኔ ለየት የሚያደርገው ደግሞ ስለ ኢትዮጵያ የፍቅር ዲስኩሩና ስለ አገር አንድነት ህዝብን የሚያላዝኑ ትርክቶቹ ነበሩ። እነዚህም ትርክቶቹ ኋላ ላይ በግልጽ እንዳየነው ውጤታቸው የተቃራኒ መሆናቸው ቢረጋገጥም ሴራው ግን ግቡን አልመታም ማለት አንችልም። ብዙሃኑም በሂደቱ ተሳክረው ጉሮ ወሸባይን እየዘፈኑለት ጀግናችን ብለው አጨብጭበውና ጨፍረው ያገራችን መሪ አድርገው ተቀብለውታልና ሆኖም ውሎ ሳያት የበግ ለምዱ ተገፎ ከወደቀና ማንነቱም ከተጋለጠ በኋላ እንደ ህዝብ ከተዘፈቅንበት ማጥ ውስጥ መውጣት አቅቷል። ይኸው እስካሁን ጊዜ ድረስ በአዙሪቷ ማዕበል እየተናወጥንና እየተንቦጫረቅን አለን። መቼም እንደ አገር የደረሰብንን ስቃይና ሰቆቃ እንዲሁም በላያችን ላይ ያንዣበበውን የህልውና ቀውስ በድጋሚ ለመተንተን ለቀባሪ ማርዳት ስለሚሆንብኝ ለለፈውና እስቲ በሚኒስትሮች ተብዬ ስብሰባ ላይ ሙሶሎኒ አሻግሬ ስለተናገረው አንድ ልበል። ሲጀመር የኮሎኔሉን ንግግር ሳዳምጠው መጀመሪያ አማርኛ መሰለኝና ወዲያውኑ ተለውጦ እንግሊዝኛ ሆነብኝ። እሺ ለካ እንግሊዝኛ ነው የሚናገረው ብዬ ማዳመጥ ሲጀመር አሁንም ተገልብጦ አማርኛ ሲሆን እንዴ ኮሎኔሉን ምን ነካው? የወፍ ቋንቋ ነው እንዴ የሚናገረው አልኩ። አማርኛ ላይ እንግሊዝኛ መደባለቅ እንደ አዋቂነትና ዘመናዊነት ተቆጠረ ወይስ አማርኛ ያለ እንግሊዝኛ ምርኩዝ ራሷን ችላ መቆማት ትችልም ተባለ በየራሴን ጠየቁ ሆነም ከአገርን ጠልና ባህል አጉዳፊ የኦሮሞማ ወነቃልቻዎች መካከል የመልስ የሚሰጠኝ ይኖራል ብዬ በፍጹም አልጠበቅኩም የቅሌት ንግግሩን ከጨረሰ በኋላ በጣም አዝኜ ታዘብኩትና እሺ የኔ ሲሆን የሱን የወፍ ቋንቋ የማያውቁት ሚሊዮኖች ህዝባችን እንዴት ነው እንዲህ አይነቱን የተሞነቃቀረ መሪያችን ከሚሉት ንግግሩን መስማትና መረዳት የሚችሉት ብዬ በጣም አዘንኩላቸው ለምሳሌ በየአገራቱ የሚገኙ መሪዎች ሌላ አገር ለጉብኝት ሲሄዱ ምንም እንኳን የሚጎበኙትን አገር ቋንቋ መናገር ቢችሉም ለአገራቸው ክብርና ባህል ሲሉ ብቻ በገዛ አገራቸው ቋንቋ ነው የሚናገሩት ያስተናጋጅ አገር መሪዎች ሲናገሩም እንዲሁ ለእንግዳዎቹ አገር ክብር ሲሉ የአገራቸውን ቋንቋ ባስተርጓሚ እንዲሰሙት ያስደርጉላቸዋል አዎ ያማ ለአገራቸውና ለህዝባቸው ታላቅ አክብሮት ካላቸው መሪዎች ብቻ የሚጠበቅ ነው ከተባለ ሙሉ በሙሉ ስማማለሁ እየሆነም ያለው እሱ ነውና ታዲያ አገራችን በስተርጅና የፈጠረችው ጥራዝ ነጠቅ ወንፊት መሪ ተብዬ በሌላ አገር ሳይሆን የራሴ አገር በሚለው ስብሰባ ላይ አገርንና ባህልን እንደለመደው ሽምጥጥ አርጎ በማንቋሸሽ ድብልቅልቅ ያለውን ከባህር የወጣ የወፍ ቋንቋውን እየዘባረከ አንገታችንን አስደፍቶን አረፈው ከኢሱ ቤት በብስኩት አሳላፊነቱ ተበሳጭተን ሳናበቃ በበኋላይ ቆረቆር እንዲሉ ከአሳዎች ባህር ባወጣው የወፍ ቋንቋው እየተወለጋገደ ጥራዝ ነጠቅነቱን ደገመብን እንደኔ ከሆነ ደግሞ ከዚህ የስልጣን ማማው ይልቅ ለአረብ መሪዎች ሹፌርነት ያሳየው ብቃቱ በደንብ ይመጥነዋል ብዬ አስባለሁ እናንተስ አይመስላችሁም ብቻ በአጠቃላይ ንግግሩን እንደ ተረዳሁት ያብዬን ወደምዬ መሰለኝ በአሁን ወቅት ቃልቻው ኮሎኔል ሙሶሎኒ አሻግሬ በዋሾነቱና በፈጸመው የአገር ክህደት ወንጀሉ የተነሳ እንኳንስ ህዝቡ የቆመበት ምድሩም ከእግሩ ስር እየተናደበት ተቸግሯልና ተበሳጭቶ ባሰማው የንዴት ንግግሩ አልተገረምኩም እንደኔ ቢሆንማ በገዛ ራሱ ላይ ባመጣው ጦስ በራሱ ላይ ብቻ ነበር መናደድ የነበረበት ባይነኝ እሱ ግን የሌባ አጣቱን ቀስሮ እልሁን የተወጣው እንደ ጲላጦስ እጁን ታጥቦ ከኃጢአቱ የለሁበትን በማለት በሚኒስትር ተብዮች ላይ ብቻ ነበር እዳውን የወዘፈው መቼም ደፍሮ የሚናገረው ሰው ጠፍቶ ነው እንጂ ምን ነው ጃል የሌባ አጣትህን በእኛ ላይ ብቻ ቀስረ የወቀሳ ዶፍህን ከምታወርድብን አሁንም ቢሆን እኮ ከሌባ ጣትህ በስተቀር ሌሎቹ ዘጠኙ ጣቶችህ አንተ ላይ ጠቆመው ጥፋቱ ያንተ መሆኑን እያመላከቱ ነውና እረስቲኛን ለቀቅ አርገን በማለት መልስ ሊሰጡት በተገባ ነበር ታዲያ መቼስ ማልጎደኒ ከሀገር ወንበር የድሎት ተንበርካኪ ሹሞች ዘንድ እንዲህ አይነቱ ቆፍጠንና ገፍተር የሚያደርግ መልስ ሰጪ ይኖራል ብዬ አልጠበቅኩም ነበርና አልተበሳጨሁም ለማንኛውም በመጀመሪያ ከውሸቱ በቁና ጥራዝ ነጠቅነቱ በሽክልና ከሆነው ወንፊት የወፍ ቋንቋ ተናጋሪ የቃልቻ ንጉስ ሰውሮ ይገላግለንላለው ለመሆኑ በአለም ውስጥ በቀዳዳ ወንፊት ውሸታም መሪ ተብዬዎች የሚተዳደሩ ከኛይቱ ጉደኛ በስተቀር ሌላ ሀገር ይኖር ይሆን እኔ መቼም አልመሰለኝምና ወደ ሌላው ትኩረቴ ልውሰዳችሁ ብቻ ቀን ያነሳው ቀል ድንጋይ ይሰብራል ሆነና የዓለም ጥቁር ህዝቦች በደማቅ ሁኔታ የሚያከብሩት ግን በእኛ ሀገር ለብዙ አመታት በዘረኛው ወያኔ እገዳ ምክንያት እንደናከብረው ስለተደረገው የአድዋ መታሰቢያ ቀን የታዘብኩትን እንድናገር ይፈቀድልኝ በመጀመሪያ እንኳን ለዚህ ለታላቁ 125ኛው የአድዋ የድል በዓላችን አደረሰን በመቀጠልም የዘረኛውን ትዕዛዝ በእንቢተኛነት በመጣስ እንደገና ድላችንን በምኒልክ አደባባይ ዙሪያ ለማክበር በመጀመራችን አሁንም ደግሜ እንኳን ደስ አለን እላለሁ እናም በዚሁ የድል ዋዜማ ቀን በአዲስ አበባ ከተማ ከተለጠፈው ምስል ላይ አይኔ በድንገት አረፈ የሙሶሎኒ አሻግሬ ትልቅ የፎቶ ምስል ነበር የሙሶሎኒ ኮሎኔል አሻግሬ ትልቅ የፎቶ ምስል ነበር አይኔን ያስፈጠጠው ደግሞ ከፎቶው ስር በትልቁ አድዋ ተጽፎ ሳይ ተደናገጥኩና እንዴ ሽምጥጥ ባለው የአንደበት ውሸቱ ስማርር ዛሬ ደግሞ በምስል ውሸቱ ተለጥፎ መጣብን ብዬ በጣም ተገረመኝና ተናደድኩ እምዬ ምኒልክ የምትሉት ንጉሳችሁ ሌላ ሳይሆን በዚህ ፎቶ ላይ የምታዩኝ እኔ አሻግሬ ሙሶሎኒ ነኝ ያድዋ ድል አድራጊ መሪያችሁ ብሎ የሚያፈጥብኝና የሚያፌዝብኝ መስሎታየኝ። ከዛም አራንተ ቀጣፊ የውሸቱ ንጉስ እባክ ማረንና ያድዋ የድል ባላችንን እንኳን እስቲ ለኛ ተውልን እያልኩ ሳግ በተናነቀው አንደበቴ አንገቴን ወደ ሰማይ አቀነቼ ምናልባት ቢሰማኝ ብዬ አምላኬን ከዚህ አይነቱ ውርደት እንዲሰውረን በጸሎት ተማጸንኩት። ከኮሎኔሉ ፎቶ ስር ወድቃ የምትታየው አድዋ እንደተለመደው የምኒልክን ፎቶና ሰንደቅ ዓላማ አላስተዳደገችም ነበር። እድሜ ለአዲስ አበባዎችና አባት አርበኞች የአድዋችንን ድል አድራጊ ንጉስ ንግስትና ሰንደቅ ዓላማችንን ከዳር እስከ ዳር በዋና ከተማችን አስውበውና አምቦግቦጓት ከተመለከትኩ በኋላ በደስታ ፈንጥዤ ዘረኛው አገዛዝ ከነግስ አንግሱ ይውደም እያልኩ የአድዋን ጸበል ተረጭቼ ሲመሽ ከቤቴ ገባሁላችኋለሁ። ለማንኛውም የነገ ሰው ይበለን፣ አገራችን ኢትዮጵያንም ይባርክልን። ዘላለማዊ ክብር ለአድዋ መሪዎቻችንና አርበኞቻችን እያልኩ እሰናበታችኋለሁ።
ሀገርን በወንበር መቀየር የስልጣን ፖለቲካ መንዘራዎች የፖለቲካ ቁማር ነው። በላይ ተሰማ ከአባይ ማዶ። ሰላም ፍኖተዎችና ውድ አድማጮች። ወንበር አገር ሆኖ አገር ስትከዳ ኢትዮጵያን ተነጥቀን ሃይ ባይ በሌለበት መዘረኞች መንጋ አገራችን አርችታ ሀገሬው ተዳክሞ በወንበር ስትቀየር አገርን አሳጡን በስልጣን ታጅበው የኬንያዎች መንደር። አገር ኮሰፋ ብዙ ነው። ኢትዮጵያችን እንደ አገር በውስጧ ያሉት ህዝቧ ህልውናቸው ከህልውናው ጋር የተሳሰረ ስለሆነ ብዙዎች የህይወት መስዋዕትነትን ከፍለው በደምና ባጥንታቸው ተንከባክበው ሲጠብቋት፣ ጥቂት የማይባሉት ደግሞ በክህደት ነግደው አስጠቅተዋታል። አሁንም በሂደት ቀጥሎብን ካለው ይኸው አጸያፊ የታሪክ መጻፋችን ደግሞ ገና አልተላቀቅንም። እውነተኛውና ሀገራዊው ሀቀኛ ድርጅት የኢትዮጵያን ህዝብ ሁሉ ሃይማኖትና ጎሳን ወግና ባህላዊ ልምዱን አክብሮለት የትኛውንም ወገን ሳያበላልጥና ሳይለያይ ጥቅምና ፍላጎቱን እንዲሟላ ለዲሞክራሲ ነጻነቱ የሚታገልና አቅፎም የሚያታግለው ነው ብል በኔ አስተሳሰብ በቂ ይመስለኛል። ሀገራዊ ድርጅት ከሀገሩ ህዝብ ውጪ ሌላ አዛዥና ናዛዥ የለውም ኖሮትም አያውቅም። ለዚህም ነው እንግዲህ በታሪካችን የመጀመሪያው የሆነው ኢትዮጵያዊ ድርጅት ኢሃፓ ምንም እንኳን የኢትዮጵያ ጠላቶች በሙሉ ሊያፈርሱት ቢራባረቡበትም ያንን ሁሉ ተቋቁሞ ትግሉን ሳያቋርጥ የቀጠለው። ይህ እንዴት ሊሆን ቻለ ለሚሉ፣ ለሀቀኛ ድርጅት ህዝቡ ለአሳ ደግሞ ባህሮች ውስጥ ካሉ ድረስ ወደድንም ጠላንም አይጠፉም ነው መልሱ። ሌላው የሀቀኛ ድርጅት መገለጫው እንደ ጠላቂጣ የሚገለባበት ሳይሆን ለቆመለት ዓላማው ጸንቶ አባሎቹ ብቻ ሳይሆኑ አመራሩም ጭምር መስዋዕትነትን ደፍረው የሚታገሉ መሆናቸውን ለመጥቀስ ነው። ለግል ድሎትና ቅንጦት እንዲሁም ለርካሽ ስልጣን መሞዳሞድማ በጭራሽ እንደ ኢሃፓ ባለው ሀገራዊ ድርጅት ውስጥ ከቶም የሚታሰብ አይደለም። አስበው የነበሩትን በዝናብ እንደበሰበሰ ውሻ ጭራቸውን ቆልፈውና ውርደትን ተከናንበው በውድቅት ሌሊትና በንጋ ጮራ ሲፈረጥጡ ደጋግመን ያየነው ሀቅ ነው። በተቃራኒው የስልጡን ፖለቲካ የድሎት ተቋም ውስጥ ያሉ ስብስቦች የሀገር ጥቅም የሚባል ቃል በመዝገበ ቃላታቸው ውስጥ ስለሌለ አያውቁትም። ለዚህም ይመስላል አጠቃላይ ባህሪያቸው አገር ጠሌነት፣ ራስ ወዳድነት፣ ባንዳነት፣ አግላይነት፣ ቅጥረኛነት፣ ጨካኝነት ወዘተረፈ ብቻ የሆኑት። ለምሳሌ በደርግ ጊዜ እንደ እንጉዳይ ፈልተው እንደ ጤዛ የሰነኑትን ስልጡን የፖለቲካ መንዝራዎችን ትተን በወያኔ ጊዜ እንኳን ስለታዘብናቸው የሀገር ወንበር ስልጡን ከርስ አደር የፖለቲካ ቁማርተኞችን ተግባር ብንመረምር የምናየው የሚከተሉትን ይመስላል። ከአራት ሚሊዮን ያላነሱ የሀገር መከላከያ ሰራዊት አባላቶች ከነ ቤተሰቦቻቸው በዘረኛ ወያኔ ጨካኝ አገዛዝ ተበትነው ካውላላ ሜዳ ላይ ወድቀው ለልመና ሲዳረጉ አገርንና ህዝብን ክደው በአስር ጣታቸው ፈርመው ውሳኔውን ያጸደቁት ከክቡር ፕሮፌሰር አስራት ወልደየስ በስተቀር በጊዜው አንቱ ይባሉ የነበሩ ዶክተርና ፕሮፌሰር ተብዬ ከሃዲ ከርስ አደር የስም ተቋሚ የፖለቲካ መንዝራዎች በሙሉ ነበሩ። በ96 ወረሃ ግንቦት ደግሞ የህዝቡን ድል ለወያኔ አሳልፈው ያስረከቡና እንዲሁም ለገዥ ወገን እንቅፋት ይሆናሉ ተብለው የታሰቡትን ድርጅቶች ትዕዛዝ ተቀብለው እንዲፈርሱ ያደረጉ እነኚሁ የአገር ወንበር ስልጡን የፖለቲካ ነጋዴዎች ዛሬም አዲስ የአገር ማፍረስ ተልኳቸውን አንግበውና አይናቸውን በጨው ታጥበው ያዙን ልቀቁን ባዮቹ ናቸው። በወያኔ አገዛዝ ብዙ ሺዎች የሚቆጠሩ የህሊና እስረኞች ሲኖሩ ለይስሙላ ያህል ደግሞ የተወሰኑት የቅንጦት እስረኞችም ነበሩ። ካስፈለገ ደግሞ ብርሃኑ፣ ክደቱ፣ ብርቱካን ወዘተ ያለን በስማቸው ለመጥቀስ እንችላለን። አቁ ታዲያ የሀገር ታጋዩ ፕሮፌሰር አስራት በእስር ቤቱ በደረሰባቸው እንግልት ምክንያት ከተፈቱ በኋላ ብዙም ሳይቆዩ አረፉ። ጥቂት እስረኞችም እንደሳቸው የመፈታት ዕድል ቢገጥማቸውም ቅሉ በደረሰባቸው ትየል አይናቸው ጠፍቶ እጅና እግራቸው ተሰብሮ የአእምሮ ህሙማን ሆነው የስቃይና የመከራ ኑሯቸውን ከገፉ በኋላ የነሱም ዕጣ ፈንታ ያው በሞት ማሸለብ ብቻ ሆኖ አልፏል። የኢሃፓ አባላና አመራሮችማ ያለ ፍርድ በባዶ 6 ጉድጓድ እንደተወረወሩ ይኑሩ ወይም ይሞቱ ሳይታወቅ እነሆ እስከዛሬ ድረስ በመረት አንጀታችን ተቆማጥሯልን። ሀቀኛ ያገር ታጋዮች ህይወት በእንደዚህ አይነት አሳዛኝና አስጠቃቂ ሁኔታ ሲቀጠፍ ቅንጣቶኞች ሀገርን በወንበር ቀያሪ ታሳሪዎች እንደነ ብርሃኑ ነጋ አይነቱ ከርሳደር የስም ተቋም የፖለቲካ ቁማርተኞች በእስራት ዘመናቸው ቃልት የሆነው ጽፈው አሳተሙት የተባለውን መጽሐፍ ሸጠው ሚሊዮን ብራቸውን በኪሳቸው ሸጉጠው ከነሙሉ ጤንነታቸው ነበር በነጻ ከፈተወጥ መባላቸውን የሰማ ነው። እግዚአብሔር ያሳያችሁና ቃልት ውስጥ የተለየ የድሎት ቤተ መንግስት እኛ የማናውቀው ነበር። አለበለዚያ ቃልት እስር ቤት ማለት 10 ሰው በማቲስ ትንሽ ክፍል ውስጥ 30 እና 40 ሰው ታጭቀው መቀመጥም ሆነ መተኛ በፈረቃ በሆነበትና ምንም የብራን ጭላንጭል የማይታይበት የሲኦል እስር ቤት ነው። ታዲያ እንዴት ሆኖ ነው መጽሐፉ እዛ በጨለማ ክፍል ውስጥ ተጽፎና ለህትመት በቅቶ ወጣ የተባለው? ትርክቱ ለኔ ምንም ማሳመኝ ሳይሆን በሬ ወለደ የውያኔና የፖለቲካ መንዝሮች ተራ የውሸት ክትበት ነበር። የዚህ ጉደኛ የሀገር ክደት ባላባት ማንነቱን በተመለከተ የጻፍኩትን ስታዩ እሱማ ትላንት የነበረ ነው በሚል የመከራከሪያ ነጥብ ለምታነሱ እሺ የዛሬ ማንነቱን ደግሞ አብረን እንመርምረው ባይነኝ። የብርሃኑ ድርጅት እንደ የጉልት ንግድ ወይም እንደ በቆሎ ቂጣ ሁሌም የሚገረባበትና አሁንም ቀጥሎበት ያለው አባዜ ስለመሆኑ በግልጽ የምናውቀው መሰለኝ። ይህ አባዜው ደግሞ ልክ እንደ ቅንጅት ጊዜው ባሁኑ የኢዜማ ሊቀመንበር ተብያ አማካኝነት ድርጅቱ ለብተና አደጋ እንደሚጋለጥ ካሁኑ ላረጋግጥላችሁ እወዳለሁ። በመቀጠልም ከውስጡ ቆንጠጥ የሚያደርጉ አባዶች ከተነሱም ለግድያና ለስራት እንደሚዳረጉ ሳንዘነጋ ማለት ነው። ከአሁንስ የህላለም ጀመሩ እርግጠኞች ነን ብርሃኑ ከሁሉ ቀድሞ ከች ማለትን ተክኖበታልና ድርጅቱን ይዞ የፒፒ ቀንደኛ የደጋፊዎች ደጋፊ በመሆኑ ለተንበርክኮ ተጋጅነቱ ወሮታ ከኦሮሞማ ኦነጎች ባልተናነሰ የአዲስ አበባ ህንፃዎችንና የንግድ መሬቶችን ተቀራምቶ በመውረር ተከበርቴ የሙስና ባላፍቶች መካከል አንዱ መሆኑን አገር ያወቀውና ጻሃ የሞቀው ጋሃድ ሀቅ ነው። አሁንም የባድና የአገር ውስጥ የኢትዮጵያ ቀንደኛ ጣላቶች ሁሉ የብርሃኑንና ድርጅቱ ተብዬ አጋርና የዶላር ደጋፊዎች ስለመሆናቸው እናም ኮዲፍቸው እንበል። ብቻ የብርሃኑ ነጋ ክደት የተሞላበት የላውንደሪ ዝርዝር ፋይሉ ተዘግቦ የማያልቅ በመሆኑ ላለመሰልቸትን በዚህ ላብቃና እንግዲህ በዘረኛው ጨቋኝ አገዛዝና በስልጡን ፖለቲከኞች ያገር ወንበር አባሎች መካከል የዓላማ ልዩነት አለመኖሩን ብቻ ተረዱልኝ። በደፈናው አገር ወንበር የስልጡን ፖለቲከኞች ድርጅት እንደ በሬ እንደ ፍየልና የቦግ ሙክት ገብተው እየተቀለቡ በድሎት የሚሞከቱበትና የሚሰቡበት ተቋም እንጂ ለሀገርና ለህዝብ ጥቅም ታስቦ የተዘጋጀ ድርጅታዊ ተቋም አለመሆኑን እንዲታወቅልኝ። የሀገር ወንበር ስልጡን ፖለቲከኞችና ዘረኛ ጠቋኝ አገዛዞች ህዝብን ለማገልገል ሳይሆን በህዝብ ለመገለል ሀገርንና ህዝብን ለማዳን ሳይሆን ለመበታተንና ለመጨቆን የሀገርን ጥቅም ለማስጠበቅ ሳይሆን የባዕድ ቅጥረኛና ሎሌ ሆነው ለመመዝበር በአጠቃላይ የግል ስልጣን ምቾትና ድሎትን ለመጨበጥ የተሰባሰቡ ከሃዲ ከርሳደሮችና የአገር ጠላቶች ስብስብ ነው። መቼም ኢትዮጵያዬ ባንዲራዬ የማለቱ አባዜ ለዚህ ለአገር ወንበር የግል ድሎት ሙክቶች በተለይ ለመንግስት ትልቅ ሽፋን ሰጪ ሆኖ እያገለገለ ስለመሆኑ ምስክር የሚያሻው አይሆንም። ለማንኛውም ለናሙና ያህል አቆቦ ሜንጫ ጃዋርና ገርባ ከእስር ቤት ሆነው ፍርድ ቤት ተብዮን ተማጽነው የለመኑት ምርጫ ደርሷልና እባካችሁ ፍቱንና እንወዳደር የሚል ነበር። እነዚህን ሰዎች ደግሞ ዘረኛ ኡነጎች ናቸው ብለን ደምድመናል። እንደኔ ከሆነ ደግሞ እድሜ ልካቸውን ሊታሰሩም የአገር ጠላቶች ናቸው ብዬ ስለማምን አላዝንላቸውም። ከሌላው ወገን ያሉትን የነ እስክንድርን ጉዳይ በተመለከተ የፈቱ ማለቱ ላይ ተቃውሞ ባይኖርኝም ጀግኖቻችን ብለን እንድንጮ የተፈለገው ለምንድን ነው? እነስክንድር ለፍርድ ቤቱ ታብዬ ከነ ኦቦ ሜንጫዎች የተለየ ጥያቄ ምን አቀርበው ነበር? መልሱ ምንም ነው ቢያንስ ሀገራችን በውጭ ስለመወረሯ ህዝባችን በነጋ በጠባ እንደከብት ስለመታረዱ ህልውናችን አደጋ ላይ ስለመውደቁ ወዘተ ተጨንቀው ለፍርድ ቤት ያቀረቡት አቤቱታ ነበር? አሁንም መልሱ አልነበረም ነው። ታዲያ የጥያቄያቸውና ምኞታቸው ግቡ እንደነ ኦቦ ምንጫዎች አፍቅሮተ አገር ወንበር የግል ድሎት ተቋምን በመርጫ አጅቦ ለመቀላቀልና የዘረኛ ብልግና ገዥውን የፖለቲካ ገጽታ በዓለም ፊት ለማሳመር እስከሆነ ድረስ ጀግኖቻችን እያሉ ጩኸት ለኔ ትርጉም የለውም። ቢያን ተፈየል ወዲያ ቀዝምዝም ወዲህ ነውና አይጠቅመንም ባይ ነኝ። ሌላው አዲስ አበባን ለምርጫ ቧልቶ በኢትዮጵያ ሰንደቅ ዓላማ ሸብርቃ ይፋድ አገር ወንበር የግል ድሎት ተቋም ለመግባት ለዘረኛው አገዛዝ የምርጫ ቧልታጃቢ ለመሆን ማለት ነው። የዘረኛውን የቧልት ምርጫ በመቃወም የተወጣ ሰላማዊ ሰልፍ ቢሆን ኖሮ እንዴት ደስ ባለኝ ነበር። ያም ስላልሆነ ኢትዮጵያን ገድሎና በሰንደቅ ዓላማዋ ገንዞ ለአገር ወንበር የስልጡን ፖለቲካ የድሎት ተቋማቸው በገጸ በረከት እንዳስረከቧ ተሰማኝና ከልቤ አምርሬ አዘንኩ። የአብን ንግግር ደግሞ በጣም የሚያስቅ ነበር። በተፈቀደለት የፖለቲካ ተቃውሞ መስኮት ይህ አገዛዝ ህግን አያከብርም፣ እንደውም ያወጣውን ህግ እየጣሰ ነው አለ። ታዲያ ራሱ አምኖ በተናገረው ምላሱ ህግ የማይከበርበት አገር ከሆነ ህግ የሚጣስበት ከሆነ ነፃ የሆነ አስመራጭ ተቋም የሌለ ከሆነ ታዲያ ምን ይቀበስ ብሎ ነው ምረጥኝ ብሎ ለቀስቀሳ መውጣቱ? አሄሄ ይሄንን ስለተረዳው እኮ ነው ከአገር ወንበር ስልጡን የግል ድሎት ተቋም ገብተው እንደ ፍየሎቹ ሊሞከቱና ሊሰቡ የሚቋመጡትን ምረጥኝ አባባል የምጸየፈው። ለማንኛውም ከእስር ቤቱም ሆነ ከውጭ ያሉት በምርጫ ፍቅር ያበዱ የፖለቲካ መንዘራዎች ራሳቸው እኛንም ጤና ባይነሱን ጥሩ ነው። በዚህ የበርጫ ምርጫ ቁማር አንድ ያዝናናኝ ነገር ቢኖር የብርሃኑ ነጋ በሴዲያ ፍሮዘፈን ወዙስ ከሚንጠፈጠፍ ድረስ እስክስታውን ሲደቀው ማየቴ ነበር። አዎ አገር ወንበር የፖለቲካ አመንዝራዎች ተቋም ሙክት ማስፋትን ብቻ ሳይሆን እስክስታውንም ማስጨፈር እንደምትችል የተረዳሁበት ቀን ነበር እላችኋለሁ። አበቃሁ በሉ በሰርግ ጠመን አገር ኢትዮጵያችንንና ህዝቧን ከክፉ ይጠብቅልን።
የሰው ልጅ ክቡ
የኢትዮጵያ ህዝብ በጣሊያን ወራሪ ጦር ላይ የተቀዳጀው ታሪካዊና አስደናቂ ድል 117ኛው ዓመት ሲከበር መገንዘብ
ማውቅ ያሉብን መሰረታዊ ሐቆችና ትምህርቶች መነሳት መጠቀስ ያለባቸው ናቸው። ታሪክ ሁሉም አስተማሪና መካሪ ነውና ወያኔ የአድዋን ታሪክና አንደምታ ለማክሸፍ ለማቅለል አሳፋሪ ምሁራንን ቀጥሮ ያደረገውን ጸያፍ ሙከራ የምንረሳው አይደለም። የጣሊያን ወራሪ ጦር አሰብን መያዛል በቀብሎት ወደ ምጽዋና ሌሎች ግዛቶች ሊፋፋ ሲጥር ኋላም እንደታየው በጸረ ኢትዮጵያዋ እንግሊዝ ድጋፍ ሲባርክ የኢትዮጵያ ጀግኖች ዶጋሊ ላይ ገጥመውት በታዋቂው ራስ አሉላ አዝማችነት ድባቅ መተውታል። ይህን ሽንፈትና ቅሌት በድል ሰርዘዋለሁ ብሎ ያለመው የጣሊያን ጦር ኢትዮጵያን ሊወር ሊያስገብር ወደ አድዋ ዘምቶ ታሪካዊ በሆነ ደረጃ ተቸንፎ ተባሯል። የአድዋ የኢትዮጵያ ድል አንደምታው ዓለም አቀፋዊ ነበር፣ ዛሬም ታሪካዊ ሆኖ ይገኛል። ከብራዚል እስከ ደቡብ አፍሪካ፣ ከሃርለም ኒውዮርክ እስከ ጃማይካ ወዘተ ጥቁር ህዝብ ሁሉ በአድዋ ድል የተነሳ በራሱ ኃይልና በማንነቱ አምኖና ቆርጦ ቅኝ ገዢ ነን ያሉትን ሊታገል ተበረታቶ ሊነሳ ችሏል። አድዋ የአፍሪካ የጥቁር ህዝብ ሁሉ ትግልና ድል ነበር ነው። ይህን ሀቅ ለመሰረዝ የተራወጠው ወያኔ ያገኘው ትርፍ ቅሌትን ብቻ ነው። የአድዋ ድል ምንን አረጋግጧል? አንድ፣ የኢትዮጵያ ህዝብ ብሔር ጎሳ ሳይል ኢትዮጵያዊነታችንን እንደራደር ሳይል በጋራ አገሩን ለማዳን መነሳቱን፣ ሁለት፣ ህዝብ በሰፊው አገሩን ለመከላከል መነሳቱንና ከጣይቱና ዘውዲቱ ባሻገር በርካታ ሴቶች በትግሉ መሳተፋቸውን፣ ሶስት፣ ህዝብ የጣሊያንን ከፋፍለህ ግዛ ጥረት አክሽፎ በኢትዮጵያዊነት የጋራ ጠላትን መግጠሙንና ሞትን ሳይፈራ መስዋዕት መሆኑን ድሉ ግልጽ አድርጎ ለታሪክ አስተላልፏል። የአድዋ ድል የአንድ አጼ ወይም እቴጌ ሥራ አልነበረም። መሪዎች ያላቸው ሚና እንዳለ ሆኖ ድሉ የህዝብ ነው። የተሰዋ ያለቀው የታገለው ህዝብ ድል፣ የኢትዮጵያ ህዝብ ድል። ዘር፣ ጎሳ፣ ወዘተ ሳይቆጥር ኢትዮጵያዊ ነኝ ብሎ ከዛሬዎቹ የአድዋ ገንጣዮች በተለየ እምነት የታገለው ህዝብ ድል። ገጣሚው እንዳለው
ምን ድንጋይ ጠረበ ንጉሥ ላሊበላ፣ ገባሩ እንጂ ነው ፍዳውን የበላ። ምኒልክ በአድዋስ ብቻውን ተዋጋ፣ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ሰራ።
የአድዋ ታሪካዊ ድል ከዛሬ አንጻር ትምህርታዊነቱ ብዙ ነው። ኢትዮጵያዊነትንና አገራዊ ስሜት መንፈስን የሚክዱትን ዋሾ ከሃዲዎች ይላቸዋል። ለባዕድ የሚገዙትን የሚጎነበሱትንም ባንዳ ይላቸዋል። ለአገር መስዋዕትን ለሚፈሩና ሰበብ ለሚደረድሩ ሁሉ ማፈሪያዎች ይላቸዋል። የሕዝብ አንድነትን በደም አጅቦ ይኸውላችሁ ይላቸዋል። አድዋ የመላው የኢትዮጵያ ሕዝብ የጋራ ትግልና መስዋዕትነት ውጤት ነው ሲል ይነግራቸዋል። ብዙ ትችትና ሂስ በዛሬ የኋላ ማብራት ባውዛ ባለፉት ላይ ቢደረደርም አጼ ዮሐንስም ሆኑ ምኒልክ አገር ስትወረር አለን ብለው ተነሱ ዘመቱ እንጂ አልፈረጠጡም። ያለፉት የመጨረሻው አጼ ሆኑ ቡከኑ ኮሎኔል ግን እግሬ አውጪኝ ብለዋል። የዛሬዎቹ ባንዳዎችም ደግሞ እንኳን አገር ተደፈረች ብለው ሊቆጡ ቀርቶ አገርን የሚሸጡና የሚያስደፍሩ ከዚሁም የሚያተርፉ ራሳቸው ናቸው። አጼ ዮሐንስ ደርቡሽን ሲዋጉ በመተማ ቢሰውም የዛሬዎቹ ትግሬ በሉን ባይ ከሃዲዎች የቋራን መሬት ለሱዳን አሳልፈው ሰጥተዋል። ገዳምን ሳይቀር ለም መሬታችንን ለቻይና ህንድና ለአረቦች ሽጠዋል። በአገራችን መሬት ላይ የባዕድ አሜሪካ ጦር የራሱን ሰፈር አርባ ምንጭ ወዘተ እንዲመሰርት አድርገዋል። የአድዋ ድል ባለቤቶች ኢትዮጵያ በባዕድ አትደፈርም ሉዓላዊነቷም አይነካም ብለው ታግለውና መስዋዕትነት ከፍለው ያረጋገጡትን ወያኔ በሞላ ሽሮታል ደፍሮታል ውድቅ አድርጎታል። ዛሬ የአድዋን ድል 117ኛ ዓመት ስናከብር ይህን ሁሉ የወያኔን ክህደትና ባንዳነት ማንሳትም የግድ ይሆናል። ታሪክ አስተማሪ ነውና የአድዋ ሌላው ትምህርት ደግሞ ባዕዳን ኢትዮጵያን ለማዳከምና ለመከፋፈል ሁሉም የሚጥሩ መሆኑን ያሳያል። ይህ በአድዋም ጊዜ ታይቷል። ኋላም ሙሶሎኒ አገራችንን ሊወርስ ይነሳ ተረጋግጧል። በተለይ እንግሊዝ ትናንት ሆነ ዛሬ በጸረ ኢትዮጵያነት የተሰለፈች አገር ናት። ለዚህም ነው አድዋ በራሳችሁ ተማመኑ እንጂ ነጻነትን ከፈረንጅ አትለምኑ አትጠብቁ ሲል የሚያስተምረን። ዛሬ በፈረንጅ በረንዳ ተንበርክከው የሚለምኑ ብልሆች ወይም ፖለቲካ አዋቂዎች ሳይሆኑ ማፈሪያዎች መሆናቸውን ነው የአድዋ ድል ከያኔም ያስተማረን። በአድዋ አወቅን ባይ የፈረንጅ ምሩቅ ልሂቆችና ዶክተር አዋቂ በሉን ባዮች አልነበሩም። ግና ቆራጡ ህዝባችን ሰለጥ ጠንቁ ታጠፍ ያለውን የጣሊያን ጦር ድባቅ መጥቶ አሳፍሮታል። ዛሬም ህዝባችን ይህን ታሪካዊ ድል አገርን ባሰደቡና ባዋረዱ ወያኔዎች ላይ መድገም መቀዳጀት አለበት። አድዋ ማለት የህዝብ አንድነት፣ ቆራጥ ትግል፣ ጀግንነትና ጸረ ወራሪነት፣ ብሔራዊ ክብርና ኩራት ማለት ነው። አድዋን በወያኔ ላይ መድገም ስንል ይህን ሁሉ ያቅፋል። ወያኔ አገር በቀል ጸረ ኢትዮጵያ ኃይል ቡድን ነው። በዚህ ደረጃም በተባበረ የህዝብ ትግል ተጠቅቶ ድራሹ መጥፋት አለበት። ሌላ አማራጭ የለም። የአድዋ ድል አገራችንን ባጠቁና ባዋረዱ ወያኔዎች ላይ ይደገም። የወያኔ ተልእኮ ከጣሊያን ወራሪዎችና ፋሽስቶች የተለየ አይደለምና በጋራ ትግል ድባቅ እንምታው። አድዋ ሽን ከረሳሽ ቃልሽንም ካጠፍሽ አድምጪኝ አድዋ እጅጉን ታዘብኩሽ። አፈሩን አክብሮ ካፈር የወደቀው ከዚያ ጀግና ልጅሽ ቃልውን የገባሽው አልነበረም እንዴ አብር አክብረሽ ልትይዩ? ታዲያ ዛሬ ግልብጥ ጊዜ ተደምሮ ውሎውን ሊያጨልም ከቀን ጋር አብሮ ጠላት ታሪክ ሲፍቅ በቀነ ቀጠሮ ከንቺ ከበቀለ አረም ጋር ተማክሮ ደንቢ አይሆንም ምትክ ምንድን ነው ዝምታ? ዳግማዊ ምኒልክ ራስ መኮንንን አሉላ ባነጋን ባልቻልም ወበና ሌሎችንም ጀግኖች ዛሬም ፍጠሪና እምቢልታ ይነፋ ከበሮ ይመታ ታሪክሽ ሲቀጠፍ ምንድን ነው ዝምታ? ከማህፀንሽ በቀል ያበሻ ራሙቻ ልጅሽ የገደለው ጠላት ጉዲፈቻ ሮምሰር ሸክላ የጦቢያ ጉልቻ አካልሽን ካሰበው ለዳረጎትነት ባምቻ ጋምቻ አድምጪኝ አድዋ። መለስ ሙሶሎኒ ሙሶሎኒ መለስ ማለት አንድ ናቸው። ክብርሽን የመድፈር ክፉ ምኞታቸው የጠላትነት ህልም አመታት አርግዞ ቀን ያዋለዳቸው። አድዋ
ለኢትዮጵያ ልጆች ካልሆነ በስተቀር ለአገር ጠላት ልብሽ ላይወድቅ በፍቅር አውቃለሁ እንዳሰብሽ አሁንም የቃል ክር አድዋ ጥሪዬን አደራ አስተጋቢ ጦቢያ ሳይሻላት ከቤት እንዳትገቢ ህብረት ለድል ቃልን አውልተሽ አራቢ ያን ጊዜ ልጆችሽ ከነደፉት ጠላት አንደኛው ሰላቾ የሸናበት ፍሬሽ ጭቦጊት አፍርቶ ቢያራባራ ሙቻ አገርሽ ላይ ዘርቶ አድዋ የነበልባል ጀግኖች ፍቅረኛ ጋሜዋ ዛሬም አይገሰስ ክብረ ንጽህና ጠቅላላ ኢትዮጵያ ነውና ጋሻ አድዋ ካንቻፈር የሆነው ወራሪን መክቶ አካሉ ቢተኛም መንፈሱ ተነስቶ ጦር ይሁን አሁንም ገዳይ ጠላት ወቅቶ የጀግኖች ስራቸው ፍሬያቸው ጎምርቶ ሲበቃ እንዲስተዋል የባንዶች እንኩቶ የራያና ዘቦ የተምቤን የእንደርታ የክልታ አውላሎ የሽሬ ያጋሜ የአክሱም ያድዋ ህዝብ መላ ትግራይ ነቅሎ አዲግራት አባዲ ሰለክለካ ውቅሮ ማይጨው መቀሌ ኩያ ከተማ ከወገኑ አብሮ አግበ ከወድ ቁቢ ካሉላ ተማክሮ ስሙን ለመጠበቅ ታሪኩን አክብሮ ከዮሐንስ ምንሊክ ከሚካኤል ጋራ ካሉላ መኮንን ከባልቻ ጎበና ከሀብተ ጊዮርጊስ ከአብርሃም ከሞገስ ከሮሙ ገበሬ ከዘር አይደረስ ከአባ መላው አሎም የጦር ስልት ተምሮ ከሌሎችም ጀግኖች አደራውን ቋጥሮ በቃላቸው ቃሉን አዋልዶ ተማክሮ ከኢትዮጵያዊነት ከሰው ልጅ ምንጭነት ከድንቅነሽ ቋንቋ ከአዳም መነሻነት የቃሉን ውል ዘክሮ የሀገር ካህሊን ባንዳን እምቢ ብሎ ተነሳ ማለትሽን በወል ተማምሎ ከአንቺ ጋር የመጣች ነገረችኝ ወፍ አይዞሽ በርችልኝ ካላሸነፍን በቀር እኔም ላላርፍ ላይሽ የጣለውን የግርዶሽ ደመና ከላይሽ ሳልገፍ አድዋ ለኢትዮጵያ ልጆች ካልሆነ በስተቀር ለአገር ጠላት ልብሽ ላይወድቅ በፍቅር አውቃለሁ እንዳሰሽ አሁንም የቃል ክር አድዋ ጥሪዬን አደራ አስተጋቢ ጦቢያ ሳይሻላት ከቤት እንዳትገቢ ህብረት ለድል ቃልን አጉልተሽ አራቢ አድዋ ጭንቅላት ላይ ወጥቶ ጠላትን እንደ ባብ ራስ የሚመታው የጣይቱ ጠላ ያኔ ጠመቀችው መቀሌ እንዳ ኢየሱስ በክብር ያኖረችው አደራ ባለጌ ከሃዲ ሰይጣን እንዳበላሸው አድዋ ኢትዮጵያዊነቱን ዜግነት ሀገሩን ከሃዲ ሲሸጠው ለእርድ እንደ ፍሪዳ በዶላር ገበያ ፓውንድ ቢሰናዳ አዶም ባድመ ዛላምበሳ እንደ ማርያም ሸዊቶ ደግሞ እንባ ፈሎዳ ወርካምባም ባላጌ ትግራይ ሰውነት ተራራና ሜዳ እሳተ ገሞራ ሆኖ ባርበኝነት ጠላት እንደነዳ ከመላው ኢትዮጵያ ተሰባስበው በአንድ ወራሪ ፈላቸውን ገጥመው በማርበድበድ ላፈሪሽ ካፈሪሽ እየጣሉ ወድቀው ሞታቸውን ገለው በሞታቸው ሞት ላይ በመወለዳቸው አካልሽ ባክብሮት አቅፎ የያዛቸው ትናንትና ዛሬም ነገም ከነገ ወዲያ ጠላት የሚፋጀው ወዳጅ የሚያኮራ ገልና ስማቸው ይዘከሩላቸው ይናገር አቅማቸው የታሪክሽ ዋቢ ምስክሮች ናቸው። አድዋ መልእክቴን አድርሺ ቀይ ባህርን ይዘሽ ላፋር ምድር ጠቅላላ ምንም ቦታ ሳይቀር ዳላክን በኋና ተንዳውና አብዴራ ዳሎልም ጆቢና ላፋር ህዝብ በመላ ላፋር ህዝብ በመላ ከአሰብ ተነስተሽ ጅቡቲ ጠረፍ በጋራኔነቱ ሁሉም ባንድነት በኢትዮጵያዊነት በኢትዮጵያዊነት ሊታደግ በትግሉ ሀገር ዜግነት ገንዞ ሊቀብረው ሞቱን በማሞት ታሪክ አስከብሮ ገሉን ለመጻፍ ህብረት ለድል ብሎ ወገን ይሰለፍ አድዋ
Sure.